تسلسلت پروگرامچن اهون ای جمرال የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያም ጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣ ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል 7ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 7 ለባደር እና ወዛደር የሚባለው ልዩነት ታዲያ ምንድነው? ስለው ከት ብሎ ሳቀ። አሁን ድረስ አንዳንድ ሰዎች የኢሃፓንና የደርግን ትግል ለማቃለል ሲፈልጉ ወይም የማርክሲዝምን ጥላቻቸው ጣሪያ ሲነካ ሰማይም ቢነካ አይገርምም የዚያ ትውልድ ጸብ በአይዲዮሎጂ ሳይሆን በቃላት ነው በማለት በብዙሃን መገናኛ ሳይቀር ይገልጻሉ። በርካቶቹን ትቼ አንድ የቅርብ ምሳሌ ልጥቀስልህ። በ2006 ዓ.ም የአሁኑን ትውልድና ያን ትውልድ በተመለከተ አንድ ትልቅ ኮንፈረንስ በአፍሪካ ኢኮኖሚክ ኮሚሽን አዳራሽ ተካሂዶ ነበር። እኔ አልነበርኩም። ተካፋዮቹ የሰጡትን ሐሳብ ግን በሬዲዮ ሰምቻለሁ። ኮንፈረንሱ በጣም ደስ የሚል ነበር። በርካታ ሐሳቦች ተነስተውበታል። የዚያን ትውልድ ድክመት በሚገባ የተነተኑ ሰዎች ነበሩ። በጣም የገረመኝ የአንዱ ተሳታፊ አስተያየት ነበር። ቃል በቃል ባላስታውሰውም ያለውን ልንገርህ። ያ ትውልድ የተከፋፈለ ነበር። የሚገርመው ደግሞ አንድ አይነት የፖለቲካ ፍልስፍና ማርክሲዝም ሌኒኒዝም ነበራቸው። ከፈለጋችሁ ድርሳናቸውን አንብቡ። የተጣሉት በምን እንደሆነ ታውቃላችሁ? በሁለት ቃላት ነበር፣ በላባደርና በወዛደር። አንዱ ላባደር ሲል ሌላው ወዛደር በማለት ተፋጁ። አይል መሰለ። የሰውየውን ትንታኔ ከሰማው በኋላም ምሳቅም አማረኝ። ደጋግሜ የሰማሁትና ያነበብኩት ወቀሳ ስለነበር አልተናደድኩም። እንዲያው በእግዚአብሔር ያ ሁሉ ምሁርና ወጣት በቃላት ሲፋጅ አልታየህም? ለማንኛውም ያባ የፋብሪካውንና መሰል ሰራተኞችን ላባደሮች ሲላቸው፣ ደርግና አጋር ድርጅቶቹ ደግሞ ወዛደሮች ብለው ይጠሯቸው ነበር። ለምሳሌ በገንዘብ ጉዳይ የተከሰሰን የፋይናንስ ሰራተኛ የተመቸው ሰው የመንግስት ገንዘብ አጎደለ ሲል፣ ሌላው ደግሞ የመንግስት ገንዘብ ሰረቀ እንደሚለው ማለት ነው። ያባ ላብ የሚለውን ቃል የመረጠው ከደስታ ተክሎል የአማርኛ መዝገበ ቃላት ተመኮረጅ ነው። ከፈለክ ያውልህ መደርደሪያ ውስጥ አንብብና አረጋግጥ። ላብና ወዝ አንድ አይነት ትርጓሜ ያላቸው፣ ሁለቱም ከሰው የቆዳ አካል የሚወጣ ፈሳሽን ያመለክታሉ። ሆኖም ላብ በሰራና በድካም የሚንጠፈጠፈውን ሲያመለክት፣ ወዝ ደግሞ ሰዎች በምቾት የተነሳ ሲያለከልኩ ችፍ ብሎ የሚወጣውን ፈሳሽን ጨምሮ ይወክላል። ከዚህ በመነሳት ሰራተኞችን ወዛደር ብለን ከምንጠራቸው ይልቅ ላባደር ብንላቸው ከትርጉምም ሆነ ከስነ አመክንዮ አንጻር ትክክል ነው አለ ማ ኢሃፓ። ደርግና ሰዎቹ ደግሞ ወዝ ደስ የሚል ቃል ነው አሉ። ቃሉንም መጠቀም ጀመሩ። በቃ በቃ ይኸው ነው። ከዚህ በላይ ልዩነት አልነበረም። ታዲያስ በቃ ይኸው ነው። እኛ ስንናገርም ሆነ ስንጽፍ ሰራተኛውን ላባደር እያል እንጠቀም ነበር። ደርግና አጋሮቹም በቴሌቪዥን በሬዲዮና በጋዜጣ ወዛደር እያሉ ይናገራሉ። ከዚህ ውጭ በላባደርና በወዛደር ቃላቶች አልተጣላንም። ቃላቶቹ የልዩነቶቻችን መነሻም መድረሻም አልነበሩም። በዚህም የተነሳም እኛ ሰራተኛው ላባደር መባል አለበት ብለን ሰላማዊ ሰልፍ አልወጣንም፣ ወረቀትም አልበተንም። በተመሳሳይም ደርግ በዚህ የተነሳ ሰራተኛው ወዛደር መባል አለበት ብሎ አዋጅ አላወጣም፣ ጥይትም አልተኮሰም። ዋነኛው ጸባችን ቅድም እንደነገርኩህ ጊዜያዊ ህዝባዊ መንግስት ይቋቋም ወይስ ጊዜያዊ ወታደራዊ መንግስት ይቀጥል በሚለው ላይ ነበር። ይሄ ደግሞ መሰረታዊ ልዩነት እንጂ የቃላት ጸብ አልነበረም። አራት ነጥብ። ላምብርግ ልስማ አላውቅም። የሆነ ሰው ግን የሚፈልገውን ነገር ማስረገጥ ሲፈልግ አራት ነጥብ ይል እንደነበር ትዝ ይለኛል አለና ተሳሳቀ።
መኢሶን የተበተነው በ1969 ዓ.ም ተብረት ነው። እንደዛ ከሆነ ደግሞ በ1970 በነበረው ቀይ ሽብር አልተካፈለም። የመኢሶን ሰዎች የሚሉት ያንን ነው። ያለ ስማችን ስም ተሰጠን ይላሉ። በ1969 ዓመተ ምህረት ክረምት ላይ ሜይሶን እንደ ድርጅት አልነበረም። አባላቱ ወይ ታስረዋል ወይ በመሰደድ ላይ ናቸው። ስለዚህ በ1970 ዓመተ ምህረት ቀይ ሽብር ላይ ድርጅቱ አልነበረም ብቻ ሳይሆን ራሱም ሰለባ ነበር። እነሱ እንደ ድርጅት የነበሩት ከ1967 ዓመተ ምህረት አጋማሽ እስከ መጋቢት 1969 ዓመተ ምህረት የመጀመሪያው አሰሳ ነበር። ሁለተኛው አሰሳ ላይ ያልነበሩም። እንግዲህ እስከዚያን ጊዜ የሞተውን የታፈነውንና የተገረፈውን ሰው ብዛት አድራጊዎቹ ናቸው የሚያውቁት። በነስተያየት የደርግ ሽብር በዋነኛነት በሶስት ይከፈላል። ሙሉ 1967 ዓመተ ምህረትና 1968 ዓመተ ምህረት በባለስልጣናት፣ በዘማቾች፣ በገበሬዎች፣ በመምህራን፣ በሰራተኛውና በኢሃፓ ላይ ያነጣጠረ ግድያ ነው። ሙሉ 1969 ዓመተ ምህረት በዋነኝነት ኢሃፓን ለማጥፋት የተደረገ ዘመቻ ነው። በ1970 ዓመተ ምህረት ደግሞ ኢሃፓ ሊጠፋ ስላልቻለ ኢሃፓ የሚመስል ወጣት ላይ ያነጣጠረ የጅምላ ግድያ የተካሄደበትና የተሳካው ቀይ ሽብር ነበር። ስለዚህ የሜይሶንን ተሳትፎ እዚያ ውስጥ ፈልገው ጥያቄው ለታሪክ ከሆነ ትክክል ነው። የሌሉበትን ዘመን እንደነበሩ አድርጎ መዘገብ አግባብነት የለውም፣ ማንንም አይጠቅምም። ግን ከደርግ ጋር ሆነን ሰው አልገደልንም ከሆነ ሌላ ጥያቄ ነው። በነገራችን ላይ ይሄ እኮ ለማንም አይጠቅምም። አሁን ይሄ ወሬ ነው? ከዚህ እስከዚህ ድረስ ብቻ ነው የገደልኩት ይባላል እንዴ? ነውር ነው። ለማንኛውም ሜይሶኖች ከደርግ ጋር ተጣልተው መወገዳቸው ለኢሃፓ ጥሩ ነበር ማለት ነው? የሜይሶን መጥፋት ፓርቲያችንን አላስፈነደቀውም፣ ሌሎች አራት የደርግ አጋር ድርጅቶች ስለነበሩ ማለት ነው። ሂሳቡ ከአምስት ሲቀነስ አንድ ይሆናል አራት ነው። በአምስትና በአራት መካከል ልዩነት ቢኖርም ኢሃፓን ለማጥቃት ልዩነት አልነበረውም። ያም ሆኖ ከስነ ልቦና አንፃር የሜይሶን መበታተን ለኛ ከፍተኛ ድል ነበር። ምክንያቱም ትጥቅን በመፍታት ደርግን አይዞ በርታ ማለት ፓርቲያችን ከመነሻው ስህተት ነው ይል ነበር። ስለዚህ የነሱ ውድቀት ለኢሃፓ አቋም ትክክለኛነት ማረጋገጫ ነበር። የነሱ ብቻ ሳይሆን በውስጣችን የተፈጠሩት ያንጃዎች አንዱ ጥያቄ ከደርግ ጋር አብሮ የመቆም ጉዳይ ስለነበር ስሜቱ ተመሳሳይ ነበር። ያም ማለያ የሜይሶን መጥፋት የኢሃፓን ቤት ከጭንቀትና ከውጥረት አላዳነውም። ሜይሶኖች በአንድ ቀን የመሪዎቻቸው መታሰር ብቻ መዋቅራቸው ተሽመደመደ። ራሳቸውን ለመከላከል ቅድሚያ ዝግጅት ሳያደርጉ የቆዩት መሪዎችና ተከታዮቻቸው በሚያሳዝን ሁኔታ የደርግ ሰለባ ሆነዋል። የሜይሶን አባላት ቁጥራቸው እዚህ ግባ የሚባል ባይሆንም ቁልፍ ሰዎቻቸው ምሁራን ነበሩ። የተገደሉትም በጣት የሚቆጠሩ ናቸው። ከ15 ቀን በኋላ ተገናኘን። የተቀጠርነው እኔ ቤት ነበር። የተለመደውን ምሳና ቡና ተገባብዘን ወደ ስራችን ገባን። እሱ እንደለመደው አልጋ ላይ፣ እኔም ደረቅ ወንበሬ ላይ። የድምፅ መቅረጫዬን ከፍቼ ጥያቄን ጀመርኩ። እስቲ ስለ ኢሃፓ የመሳሪያ ግብግብ ጉዳይ ንገረኝ። ለምንድን ነው ኢሃፓ ጥይት መተኮስ ያስፈለገው? የደርግ ሰዎች ኢሃፓ መግደል ስለጀመረ ነው እኛም መግደል የጀመርነው ይላሉ። ኢሃፓ በተለያዩ የደርግ ሰዎችና ያጋር ድርጅቶቻቸው አባላት ላይ ግድያ ፈጽሟል። ከሽብር በኋላ በአዲስ አበባ ማዘጋጃ ቤት የሟቾቹ ስም ዝርዝር ተለጥፎ ነበር። በመላው ኢትዮጵያ 270 ናቸው። የአፓን ጠመንጃ ማንሳት ከወቅቱ ሁኔታ ጋር ካላየኸው መልስ አታገኝለትም። ያፓ የደርግ ቀንደኛ ደጋፊዎች ናቸው ስለተባለ ብቻ እርምጃ አይወስድም። ልውሰድ ቢልም የሚቻል አልነበረም። አንድ ሁለት ብለህ የምትቆጥራቸው በድርጅቱ ላይ ምንም ጉዳት ያላደረሱ ሰዎች እንደሞቱ ሰምቻለሁ። ያ ደግሞ ትልቅ ስህተት ነበር። በአጠቃላይ ግን የኢህአፓ ተኩስ ራስን ከመከላከል አንጻር ነው ሊወሰድ የሚገባው የሚል እምነት አለኝ። በዚያ ክፉ ዘመን ወጣቶች እየተሳደዱና እየተገደሉ መፈናፈኛ ሲያጡ፣ የሲቪክ ማህበር አባላት ሲታሰሩ ሲገደሉ፣ ኢህአፓ ደግሞ ለበቀልም ይሁን ግድያውን ለመቀነስ የተመረጡትን ገዳይና አስገዳዮች መግደሉ አሬ አይባልም። የገደለን መግደል ልክ ነበር ወደሚል ክርክር ውስጥ አልገባም። የትግል ስልቱ የተቀየረውና እየመረረ ሄደው ሜጃ ከማጣት ነው። መናገር ያስገድላል፣ መጻፍ ያስገድላል፣ ሰላማዊ ሰልፍ ማድረግ ያስገድላል፣ ስራ ማስቆም ያስገድላል፣ ተቃዋሚ መሆን ያስገድላል፣ ያሰበ ያሳሰበ የሚል አዋጅ ስለነበር ማሰብም ያስገድላል። ያን ጊዜ ጥይትን በጥይት መመከት ያስፈልጋል በማለት የፓርቲው መሪዎች እንደ አንድ ተጨማሪ የትግል ስልት መረጡ። ከአብዮት ጥበቃዎች፣ ከደርግ አጋር ድርጅት አባላትና ከመርማሪዎች ጋር አንድ ሰፈር በሰላም ኖረናል። ወጣቶችን ከጀርባ ሆነው በማስገደልም ሆነ ራሳቸው በተግባር እስካልተሳተፉ ድረስ ኢህአፓ ዞር ብሎም አያያቸውም ነበር። እነሱም ሳይሸማቀቁ ኖረዋል። ለምሳሌ ኢህአፓ ሊገላቸው ሲሞክር ያመለጡ ወይም ቆስለው የዳኑ ሰዎች አሁንም አሉ። እነሱም ከደርግ በኋላ በቀይ ሽብር ተካፋይነት ተከሰው በርካታ ዓመት ታስረው ተፈተዋል። ይህ የሚያረጋግጥልህ ኢህአፓ የሚተኩስባቸው ሰዎች ምን አይነት እንደነበሩ ነው። የኢህአፓ ጥይት የረጅም ጊዜ ሳይሆን ጊዜያዊ ጥቅም አምጥቷል ብሎ የእናንተ አባል ሞግቶኛል። የመግደል አራራ የነበረባቸውን ሰዎች እንደ ልባቸው እያፏጩ ወዲያ ወዲህ እንዳይሉ ከማድረግ አንጻር ከሆነ ጊዜያዊ ጥቅም ነበር። የተወሰኑ ሰዎች ግድያውን በመፍራት አርፈው የተቀመጡ አሉ። ከዚያም በላይ የኢህአፓ ጥይት ለጊዜውም ቢሆን አባላት ከቦታ ቦታ እንዲንቀሳቀሱ ነጻነት ሰጥቷቸዋል። ለጥቂት ቤተሰቦች እንባም ምላሽ ሰጥቷል። ልጆቻቸውን ባያገኙም ኢህአፓ የልጄን ደም ተበቅሎልኛል የሚሉ ነበሩ፣ አሁንም አሉ። በአጠቃላይ ስናየው ግን ከዚህ ውጭ የኢህአፓ የከተማ የጠመንጃ ትግል የፈየደው ነገር አልነበረም ብዬ አምናለሁ። ኢህአፓም ያሰበው አልሆነለት። ማን ነው ቀድሞ የተኮሰው? ኢህአፓ መንግስቱ ኃይለ ማርያም ላይ ሙከራ ሲያደርግ ነው የተጀመረው? ተው እንጂ። በመንግስቱ ኃይለ ማርያም ላይ ሙከራ ከመደረጉ በፊት ደርግ ኢህአፓዎችን አይገድልም ነበር የምትለኝ? ቀልደኛ ነህ። ይሄ የማን ቀደመ ጥያቄ አሁንም ድረስ ይገርመኛል። ይቺ የኢትዮጵያ ሕዝብ አስታጥቁን አታስጨርሱን ብሎ ሰላማዊ ሰልፍ ሲወጣ ነው አብዮት ጥበቃዎችን ያስታጠቅ ነው የሚለው የነ መይሶን ተረት ተረት ነች። ይታይ የኢትዮጵያ ሕዝብ ልጆቼ እየገደሉኝ ስለሆነ አስታጥቁኝና ልፍጃቸው ብሎ ሰላማዊ ሰልፍ ሲወጣ፣ ያባ ቀድሞ መግደል ስለጀመረ ነው እኛም የገደል ነው የምትለው ደግሞ የደርግ ቅርሻት ናት። ያባ ጥይት መተኮስ የጀመረው በ1969 ዓመተ ምህረት በመስከረም ወር ነው። ደርግ ግን ፍጅት የጀመረው ከሁለት ዓመት በፊት ነበር። ከ1967 እስከ 1968 ዓመተ ምህረት መጨረሻ ድረስ የረሸናቸው የኢህአፓ አባላት ብቻ ቁጥር ስፍር የላቸውም። ደርግ ከ1967 ዓመተ ምህረት ጀምሮ ያለማቋረጥ መግደሉን የሚያሳይ መረጃ የለም ነው የምትለኝ ወይስ እንደ ጋዜጠኛ የምርመራ አይነት ጥያቄ እየጠየቀኝ ነው?
አቅርብም ያውቀው 1968 ዓመተ ምህረት የሚያዚያ ወር ሰላማዊ ሰልፍ በመላው ኢትዮጵያ ያለቁት ሰራተኞችና ወጣቶች ምን ያህል እንደሆኑ ቁጥራቸውን የሚያውቅ እስካሁን የለም። ቁጥሩ ባይታወቅም ግልጽ ግድያ ነበር። በዚያን ቀን ግድያው በአዲስ አበባ ብቻ ሳይሆን የፋብሪካና የሰፋፊ እርሻ ባለባቸው ክፍለ ሀገሮችም ጭምር ነበር። በተጨማሪም በጎንደር፣ በሐረር እና በሲዳሞ በርካታ ግድያና የጅምላ እስራት ተካሂዷል። በ1968 ዓ ም የሥራ ማቆም አድማ በህቡ ተንቀሳቅሳችኋል ተብለው የአቃቂ ላባደሮች ሌሎች ሰራተኞች በተገኙበት ነው የተረሸሙት። የዚያን ዕለት በመቶዎች የሚቆጠሩ የኢህአፓ ደጋፊዎችና አባላትም ታስረዋል። በዚሁ ወራት አካባቢ ኑራኤራ በተባለው አካባቢ በሰላማዊ መንገድ ስብሰባ ሲያካሂዱ የነበሩ ሰራተኞችን የደርግ ታጣቂዎች ድንገተኛ ከበባ አድርገው እዚያው ገለዋቸዋል። በ1967ና 68 በዋነኛነት የአፋ አባል ያደረጋቸውና ድጋፍ የነበረው በላባደሮች መካከል ነበር። ስለዚህ ሰራተኞች ተገደሉ ስለ የአፋ አልነበሩም እንዳትለኝ። አመንክም አላመንክም የአፋ መሪዎች ደጋፊዎችና የሰራተኛ ማህበራትና የመምህራን መሪዎች ፍጹም ህቡ የገቡት ከዚያ የ1968ቱ ፍጅትና ማሳደድ በኋላ ነበር። በሲዳሞ ክፍለ ሀገር የገበሬዎችን አመጽ የመራው ኢህአፓ ነው በሚል 170 መምህራን፣ ዘማች ተማሪዎችንና ገበሬዎችን ደርግ የገደለው በ1968 ዓመተ ምህረት መጀመሪያ ወራት ነው። የጥቂቶቹ ሞት ምክንያት ወረቀት በትነዋል በሚል ነበር። በሰላማዊ ትግል ውስጥ የነበሩትን 120 የኢህአፓ አባላትና ደጋፊዎች ጊቤ በረሃ ውስጥ የፈጃቸው በወቅቱ ሻለቃ የነበረው ጌታቸው ሽበሺ በ1968 ግንቦት ወር ውስጥ ነበር። ክበበው ገብረ ጻድቅ በጅማ የኢህአፓ ጸሐፊ ከሞቾቹ መሃል ነበር። ይኸው ሻለቃ በወልቂጤ፣ ወሊሶ፣ ናዝሬትና መሰል ከተሞች ውስጥ የኢህአፓ አባላት ናቸው ያላቸውን በመቶ የሚቆጠሩ የሰራተኛ ማህበራት መሪዎችን፣ መምህራንንና ተማሪዎችን የገደለው በ1968 ዓ.ም ነበር። ኢህአፓ የመራቸው የ1968 ዓመተ ምህረት የከተማ ትግሎች በሙሉ ሰላማዊ ነበሩ። በዚህ ዓመት አብዛኛው ያለቁት ላባደሮች፣ ገበሬዎችና መምህራን ነበሩ። የመጨረሻውና ኢህአፓን ያስደነገጠውን የደርግ እርምጃ በ1968 ዓመተ ምህረት ክረምት በደርግና አጋር ድርጅቶቹ የታቀደው ኢህአፓን የማጥፋት ውሳኔና እቅድ ነበር። ኢህአፓ የወለታ መሳሪያን የዘረፈው፣ የቁጭራ ባንክን የዘረፈው፣ መንግስቱ ኃይለማርያም ላይ የግድያ ሙከራ ያካሄደው፣ ተደጋጋሚ የሥራ ማቆም አድማ ሙከራ ያስደረገው ኢህአፓን የማጥፋት አዋጅ በታወጀ ማግስት ጀምሮ ነበር። በርግጥ ኢህአፓ በምንም መንገድ ጥይትን በጥይት መመለስ አልነበረበትም ካልከኝ አቋምህን አከብራለሁ። ሌላ የትግል ስልት መንደፍ ነበረበት ካልክም ሊያስኬድ ይችላል። እኔም አልስማማው ኢህአፓ ቀድሞ ተኮሰ የሚለውን ነው። ኢህአፓ ቀድሞ ስለተኮሰ ነው ደርግ ግድያ የጀመረው የሚለው ለእኔ እንቶ ፈንቶ ነው። ውሸት ሲደጋገም እውነት ስለሚመስል አንተም ያንኑ ያመንክ ይመስለኛል። የትኛው ሰው ነው ደርግና አጋሮቹ በ1967 እና 68 ሰው አልገደሉም ብሎ ማስረጃ የሚያቀርብ? ኢህአፓ በአባላቱ ግድያ እልህ ውስጥ የገባ በሚመስል ሁኔታ ነው የሰላማዊ ትግል የማይቻልበት ደረጃ ደርሰናል ብሎ ጥይትን በጥይት ለመመከት የተነሳው። 1967 እና 68 አንድም መሳሪያ ሳያነሱ ያለቁ ዜጎችን ቤቱ ይቁጠራቸው። ገንዘብ ስላላቸው፣
መኪና ስላላቸው ወይም ቆንጆ ሚስት ስላላቸው ብቻ የተገደሉት መች ተቆጠሩ? ያንን ማስረጃ አሰባስቦ የሚጽፈው ጠፍቶ ተረስቶ ቀረ። በኢህአፓ ልጆች ላይ የተፈጸመው ፍጅት እንደዚህ አይነቱን በግፍግፍ ያልተቁትን የንጹሃን ዜጎች ጉዳይ እንኳ አድበስብሶታል። አንድ እውነተኛ ትልቅ ፊልም ወይም ትልቅ መጽሐፍ ይወጣው ነበር። ያመመው ሰው ካልሆነ በስተቀር ማንም ሰው ደርግ ካልተኮሱበት አይተኩስም አይልም። ሌላውን ትተህ እንኳ የራሱን አጋር ድርጅት አባላት የመኢሶንንና የወዝሊ ቁልፍ ሰዎችን እና ኃይሌ ፊዳ ስርዓቱን ከማገዝ ውጭ ምን አደረጉት? አቡነ ቴዎፍሎስን፣ የፕሮቴስታንቱን ቄስ ጉዲናን፣ የሙስሊሞቹን ሼክ የፈጀው ስለተኮሱበት ይሆን? የራሱን የፕሮፓጋንዳ ኃላፊ ደራሲ በዓሉ ግርማን የገደለው ከብዕር በስተቀር የትኛውን መትረየስ ተኮሶበት ነው? በእውነትስ ያ መጽሐፍ ያን የመሰለ ደራሲ የሚያስገድለው ነው? አብዴ ጉበኛንስ የትኛውን ጓንዴታ አጥቋኝቶት ነው ባልታወቁ ሰዎች ያስገደለው? ለማንኛውም በግሌ ማን ቀድሞ ተኮሰ ብዙ ትርጉም የለውም። ኢህአፓም ቀድሞ ተኮሰ እንበል። ደርግ ትውልድ መጨረስ ነበረበት? ሶስት እና አራት የአንድ እናት ልጆችን መግደል ነበረበት? ማለቂያ የሌላቸውን ነበረበት? መደርደር ይቻላል። የጠየቀኝ ጭፍጨፋውን ተመርኩዞ ታሪክ መተረክ ስላልሆነ ነበረበት የሚለውን እዚህ ላይ ልግታው። ከዚህም በላይ መናገርም አልፈልግም። በሁለታችንም መካከል ጸጥታ ነገሰ። ዝምታውን ለመስበር ከቤት ወጥተን እግራችንን አፍታተን ቡና ጠጣን። ማን ቀድሞ ተኮሰ የሚለው ጥያቄ ያበሳጨው መስሎኛል። ያም ሆኖ አንድ ጥያቄ ቀርታይ ነበር። ከተናደደ አይቀር ይጭስ ብዬ በሶማሌ ወረራ ተራው የኢህአፓ አባላት አቋም ምን እንደነበር፣ የህዝቡ ምላሽስ ምን እንደነበር ጠየቅኩት። ደርግ ፈልጎ ባያመጣውም የሶማሌ ወረራ የመሃል አገሩን የውጥረት አቅጣጫ ለማዞር ሳይጠቅመው አልቀረም። ለኛ ለተቃዋሚዎቹ ግን ያመጣው ጥቅም አልነበረም። የኛም አባላት እንዲሁ የሶማሌን ወረራ በበጎ ጎኑ አላዩትም። በግሌ በወረራው የፈነደቀ አባል አላጋጠመኝም። ድርጅታችን ወረራውን በተመለከተ አቋሙን በፍጥነት አልገለጸም። አባላት በተደጋጋሚ የሶማሌን ወረራ በተመለከተ የድርጅቱን አቋም ለማወቅ ቀን ተቀን ይወተውቱ ነበር። ኢህአፓ ያለምንም ማመንታትና በወቅቱ የሶማሌን ወረራ በመቃወም ህዝቡ ድንበሩን ማስከበር እንዳለበት መግለጽ ነበረበት። በጣም ዘግይቶ ነው መግለጫውን ያወጣው። በሰዓቱ አቋሙን መግለጽ ፓርቲያችንን በምንም መልኩ የሚጎዳው ነገር አልነበረም ብዬ አሁንም አምናለሁ። አሁንም ድረስ ያለኝ እምነት አገር ከፓርቲ በላይ እንደሆነች ነው። እንደ ባህል ሆኖ ማርክሲስት ሌኒስት ፓርቲዎች በህዝብ ያልተመረጠ መንግስት የሰው አገር ቢወርም ሆነ በሌላ አገር ቢወረር የሁለት አምባገነን መንግስታት የህዝብን አቅጣጫ ለማስቀየር የሚያደርጉት ጦርነት ስለሆነ መደገፍ የለብንም የሚል ቀመር ነበራቸው። ኢህአፓም በዚያ እምነትና በነባራዊው የአገራችን ሁኔታ መካከል ጣብቂያ ውስጥ ገብቶ ስለነበር ነው አቋሙን በወቅቱ ሳያሳውቅ የዘገየው። ኢህአፓ በትክክለኛው ወቅት የሶማሌ መንግስት ወረራ ባለማውገዙ ደርጎቹና አጋሮቹ ስሙን ለማጥፋት ሳይመቻቸው አልቀረም። ኢህአፓ ከሶማሌ ጋር ሆኖ ወቅቶናል አይደል እንዴ ደርጎቹ የሚሉት? ኢህአፓ በፌርፌር ነው በኦጋዴን ነው በጎዴ ነው ወይስ በጅጅጋ ግንባር ከሶማሌ ጋር ተሰልፎ የኢትዮጵያን ሰራዊት የወጋው? የሚገርም እኮ ነው። ያንን ቀልድ ተወውና የደርግ ባለስልጣናትና ደጋፊዎቻቸው በጻፉት አንዳንድ መጽሐፍ ኢህአፓ አባላቱን በመከላከያ መዋቅር ውስጥ በማስገባት አሻጥር ይሰራ ነበር የሚል ነገር አንብቤያለሁ። በደርግ ሰራዊት ስለነበረው የያፓ መዋቅር እንኳን እኔ ሁሉም የበላዮቻችን የሚያውቁ አይመስለኝም። ቀይ ሽብርን ለማምለጥ ድምጻቸውን አጥፍተው ወታደርነት የተቀጠሩ ልጆች ነበሩ። ደርግ ደግሞ ይመረጃ ነበረው። ስለዚህ ጦር ውስጥ እያነፈነፈ ማንነታቸውን ለመለየት ይሞክር ነበር። በአጋጣሚ የተያዙትን የኢህአፓ ሰርጎ ገቦች ብሎ እንደረሸናቸው ሰምቻለሁ። እነዚህ ልጆች ግን አሻጥር ለመስራት ብለው ነው የገቡት የሚል እምነት የለኝም። የኢህአፓነታቸው ሳይታወቅ ወታደርነት ተቀጥረው በሶማሌ ጦርነት ደማቸውን ያፈሰሱ ብዙ ልጆች አሉ። በእኛ ሪጅን እንኳን 3-4 ልጆች አሁንም በሕይወት አሉ። እንደማንኛውም የኢትዮጵያ ወታደር የሶማሌን ወረራ መክተዋል። ከቀይ ሽብር አምልጠው ታጠቅ ጦር ሰፈር የገቡ በመቶዎች የሚቆጠሩ ልጆች ነበሩ። የተለያዩ የቀበሌና የከፍተኛ ሰዎች ካልወሰድናቸው ብለው ሲጠይቁ ሻምበል ሞገስ የሚባል መኮንን እኛው አስተምረን እንመልሳቸዋለን ብሎ ከሞት ታድጓቸዋል። ልጆቹም ወታደር ሆነው ቀርተዋል። አሁንም በርካቶቹ አሉ። ሻምበሉ ሳይፈልግ የተወሰዱበት ጥቂት ልጆች ናቸው። ያውም በደርግ ጽህፈት ቤትና በማዕከላዊ ስለተጠየቀ። ለማንኛውም በጦር ውስጥ ተመድቦ አሻጥር ይሰራ ነበር ስለተባለው የኢህአፓ መዋቅር አላውቅም። ወታደር የነበሩ ልጆችም አልነገሩኝም። ሶማሌ እንድታሸንፍ የተቻላችሁን አድርጉ የሚል መመሪያ ኢህአፓ አልሰጠንም። እንዲያ ቢባል በግሌ ኢህአፓን ትቼ የምወጣው ያን ጊዜ ነበር። ከውጭ ወራሪ ጎን መሳሪያ ይዞ አገርን የመውጋት ሰብዕና በግለሰብ ደረጃ ሊኖር ይችላል፣ እንደ ትውልድ ግን አልነበረም። ለማንኛውም ታሪክ ጸሐፊዎች አስፈላጊ ነው ብለው ካመኑበት ያጥኑት። በእኛም ሆነ በደርግና አጋሮቹ ሲነገር አያምርም። ከዚህ ላይ ልጠይቀው የምችለው ነገር ያለ አልመሰለኝም። ትንሣኤ የሚያውቀውንና የራሱን ስሜት ነግሮኛል። በል ሰዲ ሰዲ እንበል ስለው ዛሬስ አፉር አፉር ነው አብሽቀኸኛል ብሎ ተያይዘን ወጣን። ምዕራፍ 7 የኛዎቹ። ከሳምንት በኋላ ስንገናኝ ኢህአፓ በቀጥታም ይሁን በተዘዋዋሪ ከህብረተሰቡ ድጋፍ ያገኝ እንደነበር ቀደም ብሎ ጠቆም አድርጎኝ ስለነበር በዚያ ዙሪያ እንዲያጫውተኝ ጠየቅኩት። የውስጥ አርበኞቻችንና ቀኝ ክንዶቻችን ስለሚላቸው የህብረተሰብ ክፍሎች ይተርክልኝ ገባ። የውስጥ አርበኞች ከወጣት ማህበር ሌላ የተወሰኑ የህብረተሰብ አካላት የኢህአፓ ቀኝ ክንዶች ነበሩ። በተለይ እናቶችና ታዳጊ ህፃናት ዋናዎቹ ነበሩ። ከዚህም በላይ በመንግስት መዋቅሮች ውስጥ አሰርገን ያስገባናቸው ሰዎች የጀርባ አጥንቶቻችን ነበሩ። ሁሉም ቀበሌዎች ውስጥ የእኛን ሰዎች ማስገባት አለብን ተብሎ ከበላይ በተነገረን መሰረት ተልእኮውን ለመፈጸም በዘመቻ መልክ ነበር የገባንበት። በዚያ መሰረት በእያንዳንዱ የቀበሌ ጽህፈት ቤት ውስጥ አንድ ወይም ከዚያ በላይ የእኛ ሰዎች ሰርገው ገብተዋል። በዚያን ወቅት እኛ የማናውቀው ምንም አይነት የቀበሌ ሚስጥር አልነበረም። የውስጥ አርበኞቻችን ከፍተኛ ግልጋሎት ለድርጅታችን አበርክተዋል። ቀበሌ 18 አባሎቻችን ሰርገው እንዲገቡ ካደረግንባቸው አንዱ ነበር። የሌሎቹን ትተን የዚሁኑ ቀበሌ ጉዳይ በምሳሌነት ልንገርህ። የእኛ አካባቢ መዋቅር ለተለያዩ ጉዳዮች የሚጠቀምባቸውን የቀበሌ ደብዳቤዎች እና መታወቂያዎች የሚያገኘው ከዚሁ ቀበሌ ይመስለኛል። ለዋናው ፓርቲ ለተመሳሳይ ስራ ያገለግል የነበረው ከቀበሌ 073 ሳይሆን አይቀርም። በቀበሌ 18 ጽፈት ቤት ውስጥ ሰርዶ ከገቡ ሁለት አባላት ጋር የምገናኘው በዋነኛነት እኔ ነበርኩ። የውስጥ አርበኞቻችን አንጣቢው ተበቃና የቀበሌው ምክትል ሊቀመንበር ነበሩ። ከመንግስት ለቀበሌው የሚተላለፍ የሚስጥር ደብዳቤዎች ሲኖሩ ዋናውን ሐሳብ በቃል ይነግሩኛል ወይም መረጃውን በእጃቸው ገልብጠው ይሰጡኛል። ድርጅታችን የሚፈልጋቸውን የቀበሌ ማህተም የተደረገባቸውን ደብዳቤዎችና ሌሎች ሰነዶችንም ሲሰጡኝ ወደ በላይ አስተላልፋለሁ።
የሰርጎ ገቦቹ ተልእኮ አደገኛ ነበር ማለት ነው?
በጣም እንጂ። በዚያ አባሎቻችን የሚያጋልጥ ተግባር በቀላሉ የሚፈጸም የሚመስላቸው የበላይ አካላት ያለማቋረጥ የመታወቂያ ደብተር ጥያቄ ያቀርቡልን ነበር። ለነገሩ እነሱም ወደው አይደለም። የሚሰደደው ሰው ሲበዛ አማራጭ አልነበራቸውም። ምክትል ሊቀመንበሩ ካንዴም ሁለቴ ላለመስራት አንገራግሮብኝ ያውቃል። እርዳታ ያለመስጠት ፍላጎት ሳይሆን አሁንም አምጡ የሚባለው የመታወቂያ ጉዳይና አስቸኳይ ነው የሚባለው ጥያቄ ነበር። ምክትል ሊቀመንበሩ መስፍን ቀበሌ የሚሰራው በተወሰኑ የሳምንት ቀናት ብቻ ነበር። ስለዚህ ማህተም ሁልጊዜም በእጁ አይገባም። ከላይ ቶሎ ላኩልን ይባላል። መስፍን በተባለው ፍጥነት መታወቂያውን ወይም ደብዳቤውን ማድረስ ያቀተዋል። በመንግስት የሚፈለጉት ልጆች ደግሞ ደብዳቤውን ወይም መታወቂያውን በጉጉት ይጠብቃሉ። ይህ ሁሉ ከሌሎች ስራዎቼ ጋር ተደራርቦ ለኔም የውጥረት መንስኤ ነበር። ችግሩን ያቃልላል በሚል አንድ ጊዜ የራሴና የግርጌ ማህተም የተመታባቸው በርካታ ባዶ ወረቀቶች እኔ ጋር ተቀምጦ ነበር። የተወሰኑትን ወደ በላይ አካል አስተላልፊያቸው ነበር። ሆኖም ብዙ ሳይቆይ የቀበሌ ማህተም ስለተቀየረ እኔ ጋር ያስቀረኋቸውን ልንጠቀምባቸው አልቻለም። አንተ የደብዳቤዎቹን ይዘት ወይም መታወቂያ ስለሚሰራባቸው ልጆች አታውቅም ነበር?
መታወቂያም ሆነ ደብዳቤ በቀበሌ በኩል የሚሰራላቸውን ሰዎች በቀጥታና በአካል አላገኛቸውም። ለምን እንደሚፈልጉትም የማውቅበት መንገድ የለም። አሰራራችንም አይፈቅድም። ዝርዝሩን እኔ ማየት ስለሌለብኝ የምንቀባበለው በታሸገ ፖስታ ውስጥ ነው። ያም ሆኖ በደርግ ይፈለጉ ለነበሩ አባላት መታወቂያ የበላይ አካላት ወደ ክፍለ ሀገራት ሲሄዱ የመሸኛ ደብዳቤ በታይፕ ተመቶ ሲላክ ማህተም ማድረግ ሊሆን እንደሚችል እገምት ነበር።
ይሄ መስፍን ያልከው ልጅ ምን አይነት ልጅ ነበር?
መስፍንማ ጀግና ነበር። የብዙዎችን ህይወት የታደገ ራሱን ሊያጋልጥ በሚችልበት ሁኔታ የሚሳደዱ ልጆችና ለበላይ አካላት የሚፈልገውን መታወቂያና ደብዳቤ ማህተም በማድረግ ችግራቸውን አቃሏል። በተቃራኒው ግን መስፍን በኢህአፓ ያልተዘመረለት ልጅ ነው። እስር ቤት ሆነንና ከተፈታንም በኋላ አባላት መስፍንን እንደ ፈሪ ቆጥሮት ነበር። ያን ስሰማ ደርግ የነበረበት ዘመን ስለሆነ ከመስፍን ጋር ሰርቻለሁ ፈሪ አይደለም ብዬ ልመሰክርለት ባለመቻሌ ውስጤ ነበር የሚቃጠለው። የመስፍን ደፋር አልነበረም ሐሜት መነሻ የሱን የውስጥ አርበኝነት ተሳትፎ ካለማወቅ ነበር። ልጁ ከውስጥ አርበኝነቱ በተጨማሪ የህዋስ መሰረታዊ ድርጅት አባል ነበር። እዚያ የሚያውቁት ልጆች ናቸው በቀስቀሳ በወረቀት ብተናና በስብሰባ ላይ ለመገኘት አይፈልግም ይሉ የነበረው። እሱ ግን በነበረበት ድርብ ኃላፊነት ጥንቃቄ ማድረግ ነበረበት። እንዲያውም ከነሱ ጋር መገናኘትም አልነበረበትም። የሚፈልጉትን የማያደርግላቸውም ለዚህ ነበር። በአንድ ወቅት ሁሉም የውስጥ አርበኞቻችን አስፈላጊ ነው ብለው እስካመኑ ድረስ ከሌሎች ኮሚቴዎች እንዲወጡ ተነግሯቸው ነበር። ሙሉ በሙሉ ግን ተግባራዊ አልተደረገም።
እንዴት ሳይገደል ቀረ? ምስኔ በጣም ጎበዝ ልጅ ነበር። ሚስትሩ ሳይገልጽ ታስሮ ተፈቷል። በተራ የሴሪውን የቤዚክ አባልነት ሂሳብ ተለቋል። መስን በታሰረበት ወቅት ለኢሃፓ ያደረገውን እገዛ ለመርማሪዎች አልተናገረም። እንዲያ ቢያደርግ ኖሮ ከሞት አይተርፍም ነበር። እስከማውቀው ድረስ የኔንም ስም በምርመራ ወቅት አልጠቀሰም። ቢናገር ኖሮ የታሰርኩት ማዕከላዊ ምርመራ ቢሆንም አስመጥተው ይጠይቁኝ ነበር። ከተፈታን በኋላ በህመም ምክንያት ያለ እድሜው ከዚህ ዓለም በሞት ተለየ። ነፍስን በገነት የኛ ጀግና። ሌላ አንድ ጨምርልኝ በእናትህ። ቀኝ ክንዶቻችን። ሌሎች በመንግስት የማይጠረጠሩ የህብረተሰብ ክፍሎችም የኛ ቀኝ ክንዶች ነበሩ። ለምሳሌ እናቶች ወደር የሌለው አስተዋጽኦ ለድርጅታችን አበርክተዋል። እኔ የማውቀውና በቀጥታም ግንኙነት የነበረኝ ከትኬ ተዋቡ ጋር ስለነበር ያስታወስኩትን ያህል ትንሽ ልንገር። የሌሎቹን ማንነትና ዝርዝሩን ስለማላውቅ ባውቅም ቅንጭብጫቢ እንዳይሆን ልተወው። ትዝ ይለኝ እንደሆነ የቃለ መጠይቅህ የመጀመሪያ ቀን የነገርኩ ሴት ናቸው። የወጣት ማህበር ሊቀመንበሩ ትንሣኤ ከየት ተመረቀ ሲላቸው ከጎጃም በቅኔ በዱጋ ያሉት። አዎ አዎ፣ ፎቶግራፋቸውንም አሳይተኸኛል። ብዙ ሰው እትዬ ተዋቡ ነው የሚላቸው። ቀጭንና ረዘም ያሉ የልጆች እናት ናቸው። የተዋወቅ ነው የቀበሌያችን የወጣት ማህበር አቋቁመን ማታ ማታ በነጻ ትምህርት ማስተማር በጀመርንበት ወቅት ነው። እትዬ በተፈጥሯቸው ከፍተኛ ንቃት ያላቸውና የሚያምኑበትን ለመናገር ወደ ኋላ የማይሉ ነበሩ። የ1966 አብዮትና ክስተት ከሳቸው ሰብዕና ጋር የሚስማማ ይመስላል። በመንግስት መስሪያ ቤት ውስጥ የጽዳት ሰራተኛ ነበሩ። የ1968 መንግስት ለተወሰነ ጊዜ ፈቅዶት የነበረው የሰራተኞች የውይይት ክበብ ንቃታቸውንና ድፍረታቸውን በይበልጥ ያሳደገላቸው ይመስለኛል። ከትዬ ተዋቡ ጋር ለመግባባትና ለመቀራረብ ብዙ ጊዜ አልፈጀብኝም። የሁለታችንም ቤት ብዙም አይራረቅም። ወደ ዋናው የቦሌ መንገድ ለመሄድ ከቤቴ ስወጣ አንዱ አማራጭ መንገዴ በእሳቸው በር ላይ ስለሆነ ባንፈላለግም ሁሉ ጊዜ እንገናኛለን። በጥቂት ጊዜ ውስጥ በጣም ተቀራርበን ወዳጆች ሆንን። ቀስ በቀስ ጨዋታችን ወደ ፖለቲካ ተሸጋገረ። የድርጅታችንን ጋዜጦች አነብላቸዋለሁ። ጥያቄ ጠይቁኛል፣ እመልሳለሁ። በተለይ በሴቶች ጉዳይ ላይ የሚያጠነጥን ርዕስ ያለው የእኛን ጋዜጣ እና ተመሳሳይ ጽሑፎችን በመጀመሪያ የማነብላቸውና የምሰጠው ለሳቸው ነው። ወረቀቶቹ በመንግስት ሕገወጥ ስለሚባሉ በጥንቃቄ እንዲይዙና የሚያምኑበት ሰው ውጭ ለማንም እንዳያስተላልፉ በጥብቅ ስለነገርኳቸው የህቡ ስራን ገና በጠዋቱ ነው ያስለመድኳቸው። ጭራሽ ከገመትኩት በላይ የማነብላቸውን ወረቀት የሚቃጠልና የሚቀመጥ በሚል ለሁለት ይከፍሏቸው ነበር። በሳቸው ስሌት የንድፈ ሐሳብ ትንታኔ ያላቸው ወረቀቶች ሌሎች እንዲያነቧቸው መተላለፍ ስላለባቸው ይቀመጣሉ። ቀሪዎቹ ደግሞ የደርግን እስራትና ግድያዎችን የሚያጋልጡት እንደ ዜና የሚቆጠሩ ስለሆነ ተነበው መቃጠል አለባቸው። ሁለት ወር ባልሞላ ጊዜ ውስጥ እትዬ ተዋቡ የምሰጣቸውን የወረቀትና የጋዜጣ ብዛት እንድጨምርላቸው መጠየቅ ጀመሩ። መስሪያ ቤት ጓደኞች አሉኝ ማንበብ ይፈልጋሉ ሲሉኝ እየጨመርኩ ሰጣቸዋለሁ። ቆየት ብሎ የአንድ ቀበሌ የህዋስ አባላት ከሚፈልጉት ብዛት ጋር የሚቀራረብ የእኛን ጋዜጣ መውሰድ ጀምረው ነበር። የድርጅቱ አባል ነበሩ ማለት ነው? እኔ አባል አላደረግኳቸውም። አባል ስለመሆናቸው መረጋጋት አይለኝም። መስረታቸው የኛ ሰዎች ቀርበዋቸው ይሆናል። እዚያም አባል ይሆኑ አይሆኑ አላውቅም። እኔ ፈለኳቸው በእድሜም ከፍ ያሉ ስለሆኑ ሴትም ስለሆኑ በያፓነትም ስለማይተረተሩ በክፉ ቀንም ድርጅታችንን ያግዛሉ ከሚል ነበር። እንዲያውም ከሌሎች የኛ አባላት ጋር ግንኙነት እንዲኖራቸው በውስጤ በጭራሽ አልፈልግም ነበር። ምክንያቱም ግንኙነታቸው በሰፋ ቁጥር ሊጋለጡ ይችላሉ የሚል ፍርሃት ነበረኝ። ከኔ ጋር የነበራቸው ግንኙነት ልክ እንደ ያፓ ደጋፊ ነበር። ወራዊ መዋጮም ከሚያዋጡ ደጋፊዎቻችን አንዱ ነበሩ። ከሌሎች ዴሞክራት አጋሮቻችን ከምንሰበስበው ብር ጋር ጨምሬ ወደ በላይ አካል አስተላልፍ ነበር። እትዬ ከማንኛውም አባል ባልተናነሰ ፍጹም ንቁ ተሳታፊ ነበሩ። በሰፈራችን ውስጥ የተወሰኑ እናቶችን የኢህአፓ ደጋፊና ተሳታፊ እንዳደረጉ ነግረውኛል። እኔም ማውቀው ግን አንደኛዋን ብቻ ነበር። የሰፈሬ ልጅ እናት ነበሩ። እትዬቱ አቡ ለኔና ለኢህአፓ የዋሉት ውለታ እስከ መቼም አረሳውም። እቤቴ ለማስቀመጥ የማልችላቸውን ብዛት ያላቸው ጋዜጦች፣ ገንዘብና የመፈክር ጨርቆች በተለያየ ጊዜ አስቀምጠውልኛል። ከዚህም በላይ መጠለያ ለሚፈልጉ አባላት በተደጋጋሚ ቤታቸው መጠለያ በመስጠት አገልግለውናል። የሚገርም ነው። እስቲ እሳቸው ስለሰሩት ስራ አንድ ሁለት ምሳሌ ንገረኝ። በተለያየ ጊዜ የድርጅቱን ብር እንዳስቀምጥ እየተጠየቁ እቤቴ አስቀምጥ ነበር። አንድ ጊዜ መኖሪያ ቤታችን ቀለም ይቀባ ስለነበር ቤተሰብ እቃ ወዲህ ወዲያ ሲያደርጉ ብሩን ያገኙብኛል በሚል ፍራቻ ለትየተዋቡ አደራ ሰጠዋቸው። የበላይ አካላት ቆጥረው ስለማይሰጡኝ ቆጥሬም ስለማላስረክብ ምን ያህል ብር መሆኑን አላስታውስም። 20,000 ብር እንደማያንስ ገምታለሁ። ታዲያ አንድ ቀን ብሩን የበላይ አካል በአስቸኳይ ስለፈለገው ወዲያውኑ እንዳመጣ ተነገረኝ። ገንዘቡን በተባለው ሰዓት ውስጥ ማድረስ እንደማልችል ለልጁ ነገርኩት። ምክንያቱ ደግሞ እትዬ ከስራ እስኪመለሱ መጠበቅ ስለነበረብኝ ነው። ታዲያ ወደ ማታ ነው ላደርስልህ የምችለው አልኩት። የማምነው ሰው ቤት ማስቀመጥ ጥፋት ሳልመሰለኝ ነበር እውነቱን የነገርኩት። ይህን ጊዜ አበደ። ብሩ ስላለበት ቤት፣ ስለ ሴትየዋና ስለ ግንኙነታችንም ነግሬው ወረቀቶችም አስቀምጣለሁ ስለውማ ቀንድ አበቀለ። ያንተ ቤት ያካባጅ ነው። በል በእናትህ አትቀልድ፣ መጨረሻውን ንገረኝ። እኔ ብቻ አደራ የተሰጠኝን ገንዘብ ለደጋፊዎቻችን ይቅርና ለአባልም ቢሆን አደራ መስጠት ትልቅ ስህተት ነው በማለት እንደ ሕፃን ልጅ ተቆጣኝ። ሴትየዋን ሙሉ በሙሉ እንደማምናቸውና አስተማማኝ ስፍራ እንደሚያስቀምጡት ብነግረውም ሊቀበለኝ አልቻለም። ብሩንም እስከ ማታ መጠበቅ እንደማይችልና በምሳ ሰዓት አካባቢ እንዳመጣለት በማስጠንቀቂያ ይሁን በማሳሰቢያ መልክ ነግሮኝ ደህና ዋል ሳይለኝ ጥሎኝ ሄደ። እንደዛ ያጣደፈኝ በጣም ስለተናደደ ሊቀጣኝ ፈልጎ ነው የመሰለኝ። የኢህአፓ አለቃ ይቆጣል እንዴ? ወሬኛ መፈተትህ ነው? የኢህአፓ ቤት አለቃ የለም፣ መስሪያ ቤት መሰለህ እንዴ? ከልጁ እንደተለየው አንድ ሀሳብ መጣልኝ። አንበሳውን ታናሽ ወንድሜን ቴዲን እትዬ ተዋቡ መስሪያ ቤት ላኩት። በጣም እንደምፈልጋቸውና ጊዜ ሳያጠፉ በአስቸኳይ እንዲመጡ እንዲነግራቸው ነበር። አንድ ሰዓት ባልሞላ ጊዜ ውስጥ እትዬ ፈቃድ እንኳ ሳይጠይቁ ከቻሉ። ሳገኛቸው በጣም ደንግጠዋል። እሳቸው የገመቱት ብሩ እሳቸው ጋር መሆኑን መንግስት ስለደረሰበት በአስቸኳይ እንዲያሸሹ መስሏቸዋል። ብሩን ለመውሰድ ብቻ መሆኑን ስነግራቸው እብድ ሆኑ። ምን ጦርነት መጣ? ይህን ያህል ምን ያስቸኩላል? ማታ እስክመጣ ብትጠብቁ ምን ትሆናላችሁ? የልጅ ስራ አትስሩ፣ እሳቸውም እንደ ህፃን ልጅ ተቆጡኝ። ምንም መልስ አልነበረኝም። በሁለት አካባቢዎች መሃል እንደ ጣሳ ተጨራመጥኩ። ከስድብ የማይተናነስ ቁጣዬን እንደ ክሊን ውጪ ብሩን ተቀብዬ ወደ ልጁ ከነፍኩ። ከአንድ ሳምንት በኋላ የኔን ስህተት በመንተራስ ሌላ ቁጣ ከበላይ አካል መጣ። አባል ያልሆነ ሰው ቤት የድርጅቱን ዕቃ እንዳታስቀምጡ የሚል ማሳሰቢያ ለሁሉም አባላት መልእክት መጣ። ይሄ ማስጠንቀቂያ አሁን ትዝ የሚላቸው የኛ ልጆች ካሉ በእኔ የተነሳ መሆኑን እንዲያውቁልኝ እፈልጋለሁ። አንተ እኮ ገና ከመነሻው አንድ ጆንያ ሙሉ የሀባ ጋዜጣ ዱከም ሄደህ አደራ የሰጠህ ሰው ነህ። ያውም አገር እንዲያዩ ቤት ውስጥ በገመድ አስረህ ያንጠለጠልክ። ለአንተ ማስጠንቀቂያ መሰጠት የነበረበት ያኔ ነበር። የአባላት የግል ፋይል የሚያዝ ቢሆን ኖሮ ሁለተኛ ጊዜ ስለሆነ ትባረር ነበር ስለው እንባው እስኪወርድ ነው የሳቀው። አሁን ተሳካልህ፣ አገኘኸኝ። ጭራሽ ከዚያ ጋር አያይዤው አላውቅም ነበር። እናልህ ከላይ የተላከው መልእክት አልበቃ ብሎ ጸሐፊዬ በተራው ለብቻዬ ያነጋገረኝ። አባል ያልሆነ ሰው ቤት ብር እንዲቀመጥ አድርገሃል። አባል ቢሆንም እንኳ እቃው እንዲቀመጥ የተፈለገው አንተ ጋ ነው። ማስቀመጥ እችላለሁ ብለህ ነው አደራ የተሰጠህ። ይህ ድርጊትህ ትልቅ ስህተት ስለሆነ ከአሁን በኋላ እንደዛ እንዳታደርግ አይነት ጠንካራ ወቀሳ እንደተላከ ነገረኝ። ላስረዳው ሞከርኩ። ምንድን ነው የምታስረዳው? ምክንያቱን ነዋ። እንደ ሌሎቹ መሰለህ እርጋታ የተላበሰ ጥሩ አድማጭ ስለነበር ድርጊቱን እንደ ትልቅ ስህተት አልቆጠረውም። እናም ተጽናናው። በዚህም ተበራትቼ የድርጅቱን ወቀሳ ከልቤ ሳልቀበለው ቀረው። ድርጊቴንም ቀጠልኩበት። አትለኝም፣ አንተ ያመሃል እንዴ? ምን ያመኛል? ልክ ነበርኩ። ዋናው ምክንያቱ ከኔ በላይ እትዬ ዋቡን የሚያውቅ ሰው የለም የሚል ነበር። እሳቸው ከኔ በስተቀር ማንም አያውቃቸውም። በደርግ ላይ ከነበራቸው ከፍተኛ ጥላቻ ባለፈ ለኢህአፓ የነበራቸው ክብርና ፍቅር ወደር አልነበረውም። ከጸጥታም አኳያ ቢሆን የእሳቸው ቤት ከኔ ቤት በጣም በተሻለ አስተማማኝ ነበር። በመጀመሪያ እድሜያቸው፣ ቀጥሎ ሴትነታቸው አያስጠረጥራቸውም። ከዚያም በላይ ቤታቸው የደህንነት ሰዎችን ትኩረት አይስብም። በዚህ የተነሳ ራሴ ሙሉ ኃላፊነቴን ወስጄ የድርጅቱን ወቀሳ ችላ ብዬ ማስቀመጥ ካለብኝ አስቀምጥ ነበር። እስክታሰር ድረስም ቀጥዬበታለሁ። በአጋጣሚ እኔ ስታሰር እትዬ ተዋቡ ጋር ምንም ነገር አልነበረም። ምናልባት የሆኑ ወረቀቶች ይኖሩ ይሆናል፣ ረስቼዋለሁ። እትዬ ያለምንም ሳንካ ታማኝነታቸው እስከ መጨረሻው ተወጥተዋል። ሁሉም ነገር አልቆ ታስሬ ከተፈታው በኋላም ወዳጅነታችን ቀጥሎ ነበር። እንደ ስጋ ዘመዴ ነበር የማያቸው። ብዙ ዓመት ቆይተው በህመም ምክንያት አረፉ። ሞታቸውን ቆየት ብዬ ስለሰማው ቀብር ባልደርስም የቤታቸው ሄጄ ከልቤ አለቀስኩ። ነፍሶን በገነት ያርግልን እትዬ።
እድሜው ሲገዘግ ካንቱ ሳዘንገደ ለገል ፈልኝላላይ ማለፉ ዝረሶ ፉልረሶ አይቀር ማንሰራገ
የታባቱ
ሞትን ይሙት
ያሆረ
በሎሬት ጸጋዬ ገብረ መድህን
ወንካስ ተፈሪ አሃ ሞትን ደስላ
ባካችሁ ዘመዶች ይሙት
ሞትም አብሮኝ ይሙት
በሳቅ በደስታ ግደሉት
በሐሴት በደልታ ውገሩት
ከአጥንቴ በታች ቅበሩ
እባካችሁ ዘመዶቼ ለሞት የልብ ልብ አትስጡት
ናቁት አጥላሉት አውግዙት
በሙሾ ግንን አትበሉት
በሞቴ እንዳታስቱት እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ
ሞቴን በዘፈን ሞልቼ በዳንኪራ ሰበቃና በዘፈን ሆይታ አካትቼ
በሰርግ ብቀበር ሞቼ
ተሰርቅ ነበር ባትረሱ
በእንባው ሌን ባታተርሱ
እባካችሁ ዘመዶቼ በሳቅ ጉዞ ፍታት ፍቱኝ
በሙሾ ዋይታ አታጅሉኝ እናቴም ፊትሽ አይክፈል በእልልታ ብርሃን ይንበልበል
በረፍቴ እንዳታፌዥብኝ በሰርጌ እንዳታለቅሽብኝ
ገጽሽ በጭንቅ አይወረሽ
ብሽ ባዘን አይላበስ
በሆድሽ ሞት አይጨነስ እንባ ባይንሽ አይቋጠር
የሞት ቅስሙ እንዲሰበር
አዎን አደራ አደራችሁ የሞት ውሌን ተቀበሉ ደስታዬን ተካፈሉ
ለንስሐ ሞት አይደለም ለፍስሐ ረፍት አብቁኝ
በዶርዜስ ከስታ አስቀጥሩኝ
በልልታው ጉዞ አሳጅሩኝ በጦሩ ችቦ አሳጥሩኝ
ጭብጨባችሁ በስልት ይውረድ
ዛፍ ቅጠሉም አብሮ እስኪረግ ሀገር ምድሩ ያቅራራ
ሐሴት ነው ይበል ጆፊራ
ሰርጌ ነው ይምታ ዳንኪራ
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሲግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍራት ገበናውን ሲራቆት
መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት ብቻ ነው ሞት ራሱ የሚሞት
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት
በእልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
እባካችሁ ዘመዶቼ ሞት ሞትም አብሮኝ ይሙት
በልልታችሁ ግደሉት በዳንኪራችሁ ውገሩት
ከአጥንቴ በታች ቅበሩት
ተክላላ ፕሮግራማችን በዚሁ ይጠናቀቃል። የነኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁ ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናም ሹ
ምንድነው ማልቀሱ